ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ታህሳስ 11 2016 ዓ.ም ተመረጥ መሰናዶው ጀመረ። በፈረስ ቤት ከተማ ለአምስተኛ ቀን በቀጠለው ግጭት በድሮን ጥቃት ጉዳት መድረሱ ተገለጸ።
ትናንትና ምሽት ሁለት ተኩል ላይ ከተማው መጠረጃ ጫፍ ላይ ማለት ነው፣ ጠጠር ደንጋይ የሚባል ቦታ ላይ ጫፍ ላይ የድሮን ጥለው ሁለት ንጹህ ህይወት ጠፍቷል፣ ሶስት ወድቋል።
በዚህ ዙሪያ ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ቆየት ብሎ የሚደመጥ ይሆናል። በሌላ በኩል ኢዜማ ሁለት አመራሮቹ ያለ አግባብ እንደታሰሩበት ማስታወቁና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችን ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ የምዘልቅ ይሆናል። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ ይከውንልናል። አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ እንዲሁም ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች ናቸው። ሁላችንም አብራችሁን ታምሹን ዘንድ በአክብሮት እንጋብዛለን። አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገር።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዶልኝ ነኝ። የሁቲ አማጽያን መሪ አሜሪካንን አስጠነቀቁ። አንጎላ ኦፔክን ለቃ እንደምትወጣ አስታወቀች። እንዲሁም በሱዳን ፍጥኖ ደራሽ ኃይሉ አንዲት ከተማን ሲቆጣጠር 300,000 ሰዎች ጥለው ሸሹ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዜናዎቹ እናልፋለን። በሱዳን በመካሄድ ላይ ካለው ጦርነት ርቀው ደህንነቱ የተጠበቀ ስፍራ ይኖሩ የነበሩ እስከ 300,000 የሚገመቱ ሰዎች በአካባቢያቸውን በመጠቃቱ ቤታቸውን ለቀው ለመሸሽ እንደተገደዱ የተባበሩት መንግስታት ድርጅት ዛሬ አስታውቋል። ከሱዳን ሰራዊት ጋር በመፋለም ላይ ያለው የፈጥኖ ደራሽ ኃይሉ ዋድማዳኒ የተሰኘችውን ከተማ አጥቅቶ ሲቆጣጠር የሱዳን ሰራዊት ለቆ መውጣቱ ተዘግቧል። የተመድ ዓለም አቀፍ የፍልሰተኞች ድርጅት IOM እንዳስታወቀው ከ250,000 እስከ 300,000 የሚገመቱ ሰዎች ጃዚራ የተባለውን አውራጃ ጥለው መሸሻቸውን አስታውቋል። የሱዳን የዳቦ ቅርጫት እንደሆነች በሚነገርላት ጃዚራ 6 ሚሊዮን ሰዎች እንደሚኖሩባት ይገመታል። 500,000 የሚሆኑና አብዛኛዎቹ ከመዲናዋ ካርቱም የመጡ ተፈናቃዮችን ተቀብላ ስታስተናግድ እንደነበርም ታውቋል። የዓለም ምግብ ፕሮግራም በበኩሉ በስፍራው የሚሰጠውን የምግብ እርዳታ ለጊዜው ማቋረጡን አስታውቋል። ከካርቱም እና ከሌሎችም ስፍራዎች ጦርነትን ሸሽተው በስፍራው ይኖሩ የነበሩ 800,000 ተፈናቃዮችን በመመገብ ላይ እንደነበር ፕሮግራሙ አስታውቋል። እስካሁን 9,000 የሚሆን ሕይወት የቀጠፈው ጦርነት 7 ሚሊዮን የሚሆኑ ሰዎችንም አፈናቅሏል። የነዳጅ ላኪ ሀገራት ድርጅት ኦፔክ በመጪው ዓመት የምርት ኮታን ለመቀነስ መወሰኑን ተከትሎ አንጎላ ድርጅቱን ለቃ እንደምትወጣ አስታውቃለች። ውሳኔው ላይ በቀላሉ አልመደረሱን ያወሱት የማዕድንና የፔትሮሊየም ሚኒስትሩ ዲያማንቲኖ አቬዜዶ የኦፔክ አባል መሆናቸው አገራቸውን እየጠቀመ እንዳልሆነ ተናግረዋል። ኦፔክ የአንጎላን ጥቅም እያስጠበቀ ባለመሆኑ ለመልቀቅ መወሰኗን ሚኒስትሩ አክለው ገልጸዋል። በፕሬዚደንት ጆዋ ሎሬንሶ የተመራው የአገሪቱ መንግስት ካቢኔ በመዲናዋ ሉዋንዳ ላይ ባደረገው ስብሰባ ውሳኔው ላይ መድረሱ ታውቋል። የነዳጅ ዋጋ እንዲያሸቅብ ለማድረግ ኦፔክ ባለፈው ወር ምርትን ለመቀነስ በመወሰኑ አንጎላ ደስተኛ እንዳልሆነች ሚኒስትሩ ለአገሪቱ ብሔራዊ ቴሌቪዥን ተናግረዋል። ከሰሃራ በታች ካሉ አገራት ውስጥ አንጎላና ናይጄሪያ ትልቅ የነዳጅ አቅራቢዎች ሲሆኑ ባለፈው ወር ኦፔክ የምርት ኮታ እንዲቀንስ ማድረጉ የሚያገኙትን የውጭ ምንዛሬ እንዲቀንስ ያደርጋል በሚል ቅሬታቸውን ገልጸው ነበር። አሜሪካ በየመን የሚገኙትን የሁቲ አማጽያን ኢላማ የምታደርግ ከሆነ የጦር መርከቦቿ ላይ ጥቃት እንደሚሰነዝሩ የቡድኑ መሪ ትናንት ረቡዕ አስጠንቅቀዋል። በቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ እየጨመረ የመጣውን የሁቲ አማጽያን ጥቃት ለመግታት አሜሪካ በዚህ ሳምንት አንድ ዓለም አቀፍ ጥምር ጦር አቋቁማለች። አገራቸውን ኢላማ የሚያደርግ ወይም ጦርነት የሚያውጅ ማንኛውም አሜሪካዊ እጃቸውን አጣጥፈው እንደማይመለከቱ የአማጽያኑ መሪ አብደል ማሌክ አል ሁቲ አስጠንቅቀዋል። የአሜሪካን የጦር መርከቦችንም ሆነ ሌሎች ተጓዥ መርከቦችን በሚሳኤል ድሮንና ሌላ ወታደራዊ መንገድ እንደሚያጠቁ አስጠንቅቀዋል። በእስራኤልና ሐማስ መካከል ጦርነት ተፈንዳቱን ተከትሎ የሁቲ አማጽያን በቀይ ባህር ላይ የሚተላለፉና በተለይም ከእስራኤል ጋር ግንኙነት ያላቸውን መርከቦች ሲያጠቁ ሰንብተዋል። እስራኤል በጋዛ ሰርጥ ለምታካሄደው ጥቃት መልስ እንደሆነ በኢራን ይደገፋል የሚባለው አማጺው ቡድን አስታውቋል። በአሜሪካ የሚመራና ሌሎች 10 የኔቶ አባል አገራትን ያካተተ ቡድን በቀይ ባህር ላይ ቅኝት ለማድረግ በዝግጅት ላይ ነው። የሁቲ አማጽያን ጥቃት የመርከብ ኩባንያዎች ወደ አውሮፓ የሚያደርጉትን ጉዞ በአፍሪካ ደቡባዊ አቅጣጫ በኩል ዞረው ረጅም ርቀት እንዲሄዱ አድርጓል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ አስራ ይዛ የነበረችውን የቬንዙዌላዊ ፕሬዚዳንት ኒኮላስ ማዱሮ የቅርብ አጋር ለቃ በመትኩ 10 አሜሪካውያን እስረኞችንና አንድ ሲፈለግ የነበረ የመከላከያ ሚኒስቴር ተቋራጭን ተረክባለች። ፋት ሌናርድ በሚል ቅጽል ስሙ የሚታወቀው የመከላከያ ተቋራጭ በፔንታጎን ተፈጽሟል የተባለ የጉቦ ቅሌት ጋር በተገናኘ ዋና ተፈላጊ ሰው እንደነበር የአሶሲየትድ ፕሬስ ዘገባ አመልክቷል። በቬንዙዌላው ተይዘው የነበሩ አሜሪካውያን ትናንት ረቡዕ ወደ አገራቸው መግባታቸው ታውቋል። የእስረኞች ልውውጡ የባይደን አስተዳደር ከነዳጅ አምራቹ አገር ጋር ያለውን ግንኙነት ለማሻሻልና ምናልባትም ከማዱሮ አስተዳደር የነዳጅ ማውጣት ፈቃድ ለማግኘት ያደረገው ጥረት እንደሆነ ተመልክቷል። ኒኮላስ ማዱሮ የቅርብ አጋራቸው አሌክስ ሳብ በመመለቀቃቸው እውነት አሸናፊ ይሆናለች ብለዋል። የዲፕሎማቱ አሌክስ ሳብ በህገወጥ መንገድ መያዝ የአሜሪካ የቅጥፈት ዘመቻ ውጤት ነው ሲሉ አክለዋል ማዱሮ። የእስረኞች ልውውጡ የተደረገው የባይደን አስተዳደር በቬንዙዌላ ላይ ተጥለው የነበሩትን የተወሰኑ ማዕቀቦች ባነሳ በሳምንታት ውስጥ ነው። የአሜሪካና የቻይና ከፍተኛ ወታደራዊ ባለስልጣናት ከአንድ ዓመት ወዲህ ለመጀመሪያ ጊዜ ውይይት ማድረጋቸውን እና በርካታ ዓለም አቀፋዊና ቀጠናዊ የጸጥታ ጉዳዮችን በተመለከተ መነጋገራቸውን የአሜሪካ ወታደራዊ ባለስልጣናት አስታውቀዋል። ሁለቱ ወገኖች በተጨማሪም የግንኙነታቸውን መስመር ክፍት አድርገው በሚቀጥሉበት ሁኔታ ላይ ተነጋግረዋል ተብሏል። በአሜሪካው የታማዦር ሹም ቻርልስ ብራውን እና በቻይናው አቻቸው ጀነራል ሊዩ ዘንሊ መካከል በቪዲዮ የተደረገው ውይይት በሁለቱ አገራት መካከል ያለውን ፉክክር አላፊነት በሚሰማው መንገድ ስለማድረግና አለመግባባትን በማስወገድ ላይ ያተኮረ ነበር ተብሏል። ውይይቱ የመከላከያ ፖሊሲን በተመለከተና በኢንዶ ፓሲፊክ ከሚገኙ የአሜሪካ ወታደራዊ አመራሮች ጋር በባህር ላይ የሚደረግ ወታደራዊ እንቅስቃሴን በተመለከተ መወያየት በሚችሉበት መንገድ ላይም አተኩሮ እንደነበር ተመልክቷል። የአሜሪካው ፕሬዝደንት ጆ ባይደን እና የቻይናው አቻቸው ሺ ጂንፒንግ በቅርቡ በተገናኙበት ወቅት ቻይና ታይዋንን ከግዛቷ ጋር እንደምትቀላቀል ሺ ጂንፒንግ ለባይደን በግልጽ እንደነገሯቸው የኤንቢሲ ቴሌቪዥን የአሜሪካ ባለስልጣናትን ጠቅሶ ዘግቧል። በመጨረሻም ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ እና የአውሮፓ ሻምፒዮንስ ሊግ ሱፐር ሊግ በሚል ሲያሜ ውድድር ለማካሄድ ያቀደውን ስብስብ ማገዳቸው የአውሮፓን የፉክክር ሕግ ጣሰ ነው ሲል አንድ የአውሮፓ ሕብረት ከፍተኛ ፍርድ ቤት ዛሬ ብይኑን ሰጥቷል። ሱፐር ሊግ ከሁለት ዓመታት በፊት በ12 የአውሮፓ የእግር ኳስ ክለቦች መካከል ውድድር ለማካሄድ አቅዶ የነበረ ቢሆንም ጉዳዩ ወደ ፍርድ ቤት በማምራቱ ሳይሳካ ቀርቷል። የአውሮፓ ሻምፒዮንስ ሊግ ፕሬዝዳንት አሌክዛንደር ቼፈሪን የሱፐር ሊግ ክለቦች አመራሮችን እባብና ቀጣፊዎች ሲሉ በመዝለፍ በውድድሩ የሚሳተፉ ተጫዋቾችን ለመቅጣት ዝተው ነበር። የሱፐር ሊግ ክለቦች ማድሪድ የሚገኝ ችሎት ጉዳዩን ከአውሮፓ ሕግ አንጻር ተመልክቶ ውሳኔ እንዲሰጣቸው ጠይቀው ነበር። የአውሮፓ ሻምፒዮንስ ሊግ የእግር ኳስ ውድድሮችን ጠቅልሎ በመያዝ የአውሮፓን ሕግን ተላልፏል ሲሉ ክለቦቹ ከሰው ነበር። የአውሮፓ ሻምፒዮንስ ሊግ እና ፊፋ ሌሎች ውድድሮች የሚያደርጉ አካላት የእነርሱን ፈቃድ ማግኘት እንዳለባቸው ደንብ ማውጣታቸውና ክለቦችና ተጫዋቾች እንደ ሱፐር ሊግ ባሉ ውድድሮች እንዳይሳተፉ ማገዳቸው ሕግን የተላለፈ ድርጊት ነው ሲል ችሎቱ ውሳኔውን ሰጥቷል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ ኤደን ምራቸው አሉ።
The Voice of America. እንግድ ወልዴን ካለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዶው ይቀጥላል። በድጋሚ ስርጭቱን በመከወን አብረናችሁን እናመሻውን አስተዋውቃችኋለሁ። የደን ገረመው መሰናዶውን በመምራት ሲሆን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ደግሞ ስርጭቱን ከዚሁ ከስቱዲዮ በመከወን ከመላው የአሜሪካ ድምፅ የዲጂታል እና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝናቸው ዘገባዎች ነው የምንሻገረው። በቅድሚያ አብይ ርዕስ በፈረስ ቤት ከተማ ለአምስተኛ ቀን በቀጠለው ግጭት በድሮን ጥቃት ጉዳት መድረሱ ተገለጸ። በአማራ ክልል ምዕራብ ጎጃም ዞን ደጋ ዳሞት ወረዳ ፈረስ ቤት ከተማ አካባቢ ባለፈው ሰኞ የተቀሰቀሰ ውጊያ ዛሬም ቀጥሎ እንደዋለ የአካባቢው የመረጃ ምንጮች ተናግረዋል። የአካባቢው ነዋሪዎች ትላንት ረቡዕ ምሽት በድሮን እንደሆነ በገለጹት ከባድ መሳሪያ የሰው ሕይወት ማለፉና የአካል ጉዳት መድረሱ ነው ለአሜሪካ ድምጽ ያስታወቁት። ውጊያው ዛሬም ቀጥሎ እንደዋለ ምንጮቹ አክለው በመጠቆም ከከባድ መሳሪያ ጥቃት ራሳቸውን ለመከላከል በርካቶች በዱርና በገደል አካባቢዎች ለመደበቅ እንደተገደዱም አስታውቀዋል። መስናባጌ ተጨማሪ ዘገባ አለው።
በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳ በፈረስ ቤት ከተማና አካባቢው በመከላከያ ኃይልና በፋኖ ታጣቂዎች መካከል የተኩስ ልውውጥ ከተቀሰቀሰ ዛሬ ሐሙስ ታህሳስ 11 ቀን 2016 ዓ.ም ተመረጠ አምስተኛ ቀን ሆኖታል። ለደህንነታቸው ሲባል ስማቸውን እንዳንገልጽ የጠየቁ የከተማዋ ነዋሪ ትናንት ረቡዕ ከቀኑ 11 ሰዓት ድሮን ከተማውን ሲዞር እንደነበር ጠቁመዋል። ማምሻውንም ተጠር ድንጋይ እየተባለ በሚጠራው የከተማው መውጫ ላይ ጥቃት ተሰንዝሮ የሰዎች ህይወት እንዳለፈና የአካል ጉዳት የደረሰባቸውም እንዳሉ ነዋሪው ለአሜሪካ ድምጽ ተናግረዋል።
ትናንትና ምሽት ላይ ሁለት ተኩል ላይ ከተማው መጨረሻ ጫፍ ላይ ማለት ነው፣ ጠጠር ደንጋይ የሚባል ቦታ ላይ ጫፍ ላይ ድሮን ጥለው ሁለት ንጹህ ህይወት ጠፍቷል፣ ሶስት ቆስለዋል።
ሌላው የከተማ ነዋሪ ድሮንን ጨምሮ የከባድ መሳሪያ ጥቃትን በመሸሽ በርካታ ሰዎች በጫካና ገደላማ ቦታዎች ውስጥ እንደተደበቁ ገልጸዋል።
ህዝቡ የበለጠ ጭቆና መስቀል ውስጥ ነው፣ በድሮኗ ሰው እየመታች ነው። ትናንትና ጀምሮ ምሽት ከሰዓት በኋላ ድሮኗ ዝሮች ከዛ ምሽት ላይ ጣለች እና አንዳንድ ሰዎች በዛ ተጎዱ። በዛ ላይ ደግሞ ያቺ ስትጥል በቃ ያካባቢው ሰው እንዳለ ወጡ፣ ዝም ብሎ አውጭ የሚሆን ሲሮጥ በቃ ዝም ብሎ በየገደሉ እየጫከፉ ሰው ተሰዋውን አይገናኝም። ማን የት እንዳለ የማን ሰው የት እንዳለ ቤተሰብ ተንጣጥሎ ነው ያለው። ዝም ብሎ በየጫት የሚወርቅ የሚሰበረው ማት ነው። እኛ ወጠን ዝም ብለን የሆነ ገደል ምናምን እንዳለበት አካባቢ ነው ተደብቀን ያለ ነው። ያው የሚወረወሩ መሳሪያዎች አሉ፣ ድሮን አለ ትዞራለች፣ ከባድ መሳሪያ ደግሞ እንትን አለ ሞርተር የሚባል ይወርቃል። ዝም ብሎ በየገደሉ ውስጥ ቢያንስ ከይታ ለመራቅ በሚል በየገደሉ ውስጥ የተወሰኑ ሰዎች ተስፋ ቆርጠው ያው በሞታቸው ፈርዶ ዝም ብሎ የተቀመጡ አሉ።
ውጊያው ዛሬም ቀጥሎ እንደዋለ ቀደም ሲል የተናገሩት የከተማ ነዋሪ አስታውቀዋል።
አሁን ተጀምሮ ነው፣ አሁን ቤት ውስጥ ገብቼ ነው የማወራ። አሁን ቤት እየወርኩ ገብቼ ነው። አሁን አሁ በጣም ኃይለኛ ተኩስ አለ፣ ከባድ መሳሪያ ወደ ከተማው የተወረወረ ነው። አሁን ድወርም ተኝቼ ነው ያለው።
ይህ ዘገባ በተጠናቀረበት ከቀትር በኋላ 11 ሰዓት ላይ አስተያየት ወደ ሰጡን የከተማ ነዋሪ መልሰን ስንደውል ስልካቸው በመዘጋቱ ስለደረሰው ጉዳትና ውጊያው ስላለበት አሁናዊ ሁኔታ ተጨማሪ መረጃ ለማግኘት አልተቻለም። ድሮንን ጨምሮ ጥቅም ላይ ይውላል በተባለው የከባድ መሳሪያ ጥቃት ጉዳይ ባለፈው ታህሳስ 1 ቀን 2016 ዓ.ም ለፋና ቴሌቪዥን መግለጫ የሰጡት የሀገር መከላከያ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገር ውስጥ ግጭቶች የመከላከያ ኃይሉ ድሮንን ጨምሮ የተለያዩ ከባድ መሳሪያዎችን መጠቀሙን እንደሚቀጥል በአጽንኦት ገልጸው ነበር። ሆኖም ሰላማዊ ሰዎች እንዳይጎዱ ጥረት ይደረጋል ማለታቸው ይታወሳል። የደጋ ዳሞት ወረዳ አመራሮችን አስተያየት ለማካተት ጥረት ብናደርግም የፈረስ ቤት ከተማ በፋኖ ቁጥጥር ስር መዋሏን ተከትሎ የስልክ ግንኙነት አስቸጋሪ በመሆኑ አልተሳካም። ወደ ክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለመደወል ሞክረንም ስልካቸው አልሰራልንም። ይሁን እንጂ ከትላንት በስቲያ ማክሰኞ በአማራ ሚዲያ ኮርፖሬሽን በተላለፈው የዶክተር መንገሻ መልእክት የክልሉ መንግስት የሰላም ፍላጎት እንዳለውና ኢመደበኛ ሲሉ ለጠሯቸው ታጣቂዎች ቀደም ሲል የተቀመጠው የሰባት ቀናት የሰላም ጥሪ ለተጨማሪ ሰባት ቀናት እንደተራዘመ አስታውቀው ነበር። ሌላው የከተማዋ ነዋሪ ግን በሁለቱ ታጣቂዎች ውጊያ መሃል የተጎዳው ህዝቡ ነው ይላሉ።
መንግስት ስራ ምንም በሌለበት ምንም በማይሰራበት ቀይን ሳምንት ግቡ ተውሎ አስገዳጅ ኮማንድ በኮማንድ ፖስት ነው ተወሰነ ተውሎ ወጣ። ምንም መንገድ መስመር በሌለበት ሁኔታ በግራቸው አቆራርጦ ሲሄዱ መንገድ ላይ ተያዙ። አሁን የት እንደደረሱ የሚያጠውቁ ሰዎች አሉ። ከዛው ጦርነት ካለበት ቦታ አካባቢ ያሉ ሰዎች ከሆኑ መከላከያ ይዞ በቃና ቦታ ምራኝ እና የት ነው ያለ ከሌ ዝምሮ የማያውቁ እንኳን ማጥቀስ ለዚህ መንገድ ይንገለታሉ። አንዳንዱ ደግሞ መፋኑ ደግሞ ለምንድን ነው ወደ ስራ የገባኛ እየተዋጋ ሀገር እየተሰቃየ ሰዎች እነፍሰጥሮች ብቻ ከተጠምቆ ለምን ተደለ በቃ በዚህ መራክ ከሁለቱም ውጭ ነው ነው ህብረተሰቡ ያለ ዝምሮ።
ካለፈው ሐምሌ ወር 2015 ዓ.ም መጨረሻ ጀምሮ ክልሉ እስከ 6 ወራት በሚደርስ የአስቸኳይ ጊዜ አዋጅ ስር ይገኛል። ይህም ሆኖ በተለያዩ ቦታዎች በመከላከያውና በፋኖ ታጣቂዎች መካከል በሚቀሰቀሰው የተኩስ ልውውጥ በርካታ ንጹሃን ለሞትና ለአካል ጉዳት መዳረጋቸውን በክልሉ ኢኮኖሚና በህዝቡ ኑሮ ላይ ተጽዕኖ ያስከተሉ የንብረት ውድመቶች መከሰታቸውንና የእርሻ ስራዎች መስተጓጎላቸውን የአሜሪካ ድምጽ ሬዲዮ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የሰማችሁት ለምሽቱ ያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኢዜማ ሁለት አመራሮቹ አልአግባብ እንደታሰሩበት አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሁለት አመራሮች በደቡብ ምዕራብ ኢትዮጵያ ከፋዞንና በደቡብ ኢትዮጵያ ክልል ዘይሴ ወረዳ ያለመከሰስ መብታቸው ሳይነሳና ያለፍርድ ቤት ትዕዛዝ እንደታሰሩ ፓርቲው ለአሜሪካ ድምጽ አስታውቋል። የከፋዞን አስተዳደር ፖሊስ አዛዥ ኢንስፔክተር መኮንን ገብረመድህን በማህበራዊ ብዙሃን መገናኛ ግጭት የሚቀሰቅስ መረጃ በማጋራታቸው እንዳሰራቸው ለአሜሪካ ድምጽ አረጋግጠዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
የኢትዮጵያ ዜጎች ለማህበራዊ ፍትህ የኢዘማ ፓርቲ የግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ሲዩ መንገሻም በፓርቲው የደቡብ ምዕራብ ኢትዮጵያ ክልል ሊቀመንበርና የከፋ ዞን ዋና ሰብሳቢ ኢንጂነር መልካሙ ሻግቶ በከፋ ዞን ቦንጋ ከተማ መታሰራቸውን ለአሜሪካ ድምጽ በስልክ አስታውቀዋል።
ጥያቄዎች እያቀረብን ነው። አሁን የፍርድ ቤት ቀርበዋቸዋል። በቀደም ዕለት በዛ አግባብ የፍርድ ቤትን ሂደት እየተከታተልን ነው። ለሚመለከታቸው ለክልሉ የፍትህ አካላት በሙሉ ደብዳቤዎችን ጽፈናል። እሳቸው ያው ድሬት ቀርበዋል። የከፋ ዞን ምክር ቤት የኢዜማ ማለት ነው የከፋ ዞኑ ምክር ቤት ሰብሳቢ ናቸው። የእኛ የክልሉ የፖለቲካ ፓርቲዎች ጋር ምክር ቤት ደግሞ ኢዜማንም ወክለው አባል ናቸው። እሳቸው ተይዘው የእሳቸውን ጉዳይ እየተከታተልን ነው።
ስለ እስሩ የተጠየቁት የከፋ ዞን አስተዳደር ፖሊስ አዛዥ ኢንስፔክተር መኮንን ገብረመድን ኢንጂነር መልካሙ ሻግቶ የታሰሩት ህገወጥ ድርግም ፈጽሟል በሚል በፖሊስ ተጠርጥረው ነው ሲሉ ተናግሯል።
ተጠርጥሮ ተይዟል። አሁንም በወጡ ስር ነው ያለ። ሁለት የፍርድ ቤት አልቀረበም ነው ፍርድ ቤት ዛሬ ቀርቧል። አንደኛ የከተማ ፖሊስ አርብ ዕለት በእኛ መጣር በወደ ሰዓት ነው። ስለዚህ ይሄ ተይዞ በመምጣቱ ቅዳሜና እሑድ ዝግ ነው። ስለዚህ ቃሉ ሰጥቶ ለፍርድ ቤት ሲቀረበ ፍርድ ቤቱ የዋስ ንብረት ሊጠብቆም ይችላል ላይጠብቆም ይችላል። በዚህ ልክ ነው የተያዘው። ተይዞ ደግሞ ተጠርጥሮ በዚህ በሶሻል ሚዲያ እርስ በራሱን ህዝቡን የሚያጋጭ በዚህ ጉዳይ ላይ አንተ ተነስ የከለ ተነስ የከለ ዘር ብሎ ማስተላለፍ ይሄ የተከለከለ ነው። ስለዚህ በተከለከለ ሚዲያ መጠቀም አንደኛ የፓርቲዎች ደንብ ነው ወይ? አንደኛ በመድረክ የትኛውም የሀሳብ ልዩነት አጥቆ የመነጋገር ጉዳይ አለበት እንጂ የራሱን አዲያ ይዞ መቅረብ አለበት እንጂ እንደዚህ አይነት ሌሎች ብሔር ለብሔር የሚያጫጫ ማስተላለፉ ይሄን እያጣራ ስለሆነ በዚህ ጉዳይ ላይ የተጠረጠረ ነው።
በከፋ ዞን የኢዜማ ፓርቲ ምክትል ሰብሳቢም አቶ አስቻለው ገብረ ሚካኤል ሊቀመንበሩ ባለፈው ሐሙስ 14 ቀን 2016 ዓ.ም በታሰራቸው ተጠርጥረው ተያዙበት ያሉትን ወንጀል ተናግሯል።
የታሰሩበት ምክንያት ብሔር ከብሔር ጋር ማጋጨት በፌስቡክ የግል አካውንት ጽፏል የሚል ነው። ሌላኛው ደግሞ አመራሮችን ክሪቲሳይዝ ታደርጋለህ፣ ታወማለህ፣ ስም ታጠፋለህ ነው የሚለው። ይህ በሁለት መሰረታዊ ጉዳዮች ተከሷል የሚል ክስ ነው የቀረበባቸው። እንግዲህ በዛ ላይ ቃላቸው ሰጥቷል። ምንም በዚህ በኩል እኔ የጻፍኩ ነገር የለም የሚል ምላሽ ሰጥተው ለ15 ቀን ጊዜ ቀጠሮ ከኢንሳ አጣርተን ምላሽ እስክንሰጥ ድረስ ጊዜ ይሰጠን የሚል ጥያቄ ነው ለፍርድ ቤት ያቀረቡ ፖሊሶች። ነገር ግን ፍርድ ቤቱ የተገቢ አይደለም ለማጣራት ይህን ያክል ጊዜ አስፈልግም፣ በአንድ ሳምንት ውስጥ አጣርታችሁ ምላሽ ስጡ ነው የሚል ቀጠሮ ተሰጥቶ እዚህ ላይ ነው ያለው። እንግዲህ አሁን ታስረው የሚገኙ በዞን ፖሊስ ጣቢያ ነው። ከመጀመሪያ ሲታሰሩ የወረዳ ፖሊስ ጣቢያ ከተማ ውስጥ ነበር። ከዛ ዝቅ ብሎ አሁን የዞን ፖሊስ ጣቢያ ውስጥ ታስሮዳል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም የደቡብ ኢትዮጵያ ክልል ምክር ቤት አባል የሆኑም አቶ አማንሲያ ቡሽኖ የተባሉ ሌላም የፓርቲው የዘይሴ ተወካይና አመራር ከትናንት ወዲያ ታህሳስ 9 ቀን 2016 ዓ.ም ያለ ፍርድ ቤት ትዕዛዝ በዘፈቀድ መታሰራቸውን ተናግሯል።
ያለመከሰስ መብታቸው አልተነሳም። ፖሊስ ቤታቸውንም ያለ ፍርድ ቤት ማዘዣ ቤታቸውንም ተፈትሿል። ባለቤታቸውን ማጋጣሚ ሲያስሯቸው እሳቸው መጥተው እጃቸውን ሰጥተዋል እና የእሳቸው ጉዳይ ግን ልክ አይደለም፣ ህግ አግባብ አይደለም። አንድ አካባቢ እንደሚታወቀው በአስቸኳይ ጊዜ አዋጅ ታውጆ በኮማንድ ፖስት ስር እስካልሆነ ድረስ አንድ የህዝብ ተመራጭ በህገ መንግስቱ መሰረት ችግርኝ ወንጀል ሲፈጽም ካልተያዘ በስተቀረ ያለመከሰስ መብቱ መነሳት አለበት ቀድሞ። እሳቸው ግን ከህግ አግባብ ውጭ በቁጥጥር ስር መዋላቸውን ግን በዚህ አጋጣሚ መግለጽ ትፈልጋለሁ።
በተመሳሳይ በማዕከላዊ ኢትዮጵያ ክልል ምክር ቤት ያለመከሰስ መብት ሰሞኑን የተነሳባቸው አቶ ታረቀኝ ደግፈን በተመለከተም የተጠየቁት የኢዜማ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም አቶ ታረቀኝ በጉራጌ ዞን እዣ ምርጫ ጣቢያ ኢዜማን ወክለው ተወዳድረው የተመረጡ የክልሉ ምክር ቤት አባል ቢሆንም በፓርቲው ስነ ምግባር ደንብ ጥሰት ቀደም ባለ ጊዜ ከፓርቲው አባልነት መሰረዛቸውን ተናግሯል።
አባሉ በግላቸው በሚያራምዱት አንዳንድ አቋሞች እነኛ አቋሞች ደግሞ ከፓርቲው ፕሮግራም፣ አሰራር፣ መተዳደሪያ ደንብ ውጪ ናቸው ብለን ስላመንን ወደ ዲሲፕሊን ጥያቄ አንጥተናቸው ነበር እና በዚህ መንገድ እንግዲህ ዲስፕሊን እርምጃ የመጀመሪያው ስንጠይቅ የምናደርገው ነገር አባሉን ማገድ ነው እና አባል እግድ አውጥተንባቸው ነበረ። ግን እሳቸው ልክ የአባልነት እግድን እንዳወጣን በግል ማህበራዊ ትስስር ገጻቸው ላይ የፓርቲው አባል እንዳልሆኑ ከዚህ በኋላ ገልጸው የሚያራምዱት በሙሉ የግላቸው እንደሆነ በመግለጻቸው እኛ አባልነት እንግዲህ በግል ማንም ሰው ፈልጎ ነው የፓርቲ አባል የሚሆነው፣ ሲለቅም ደግሞ በፍላጎቱ መልቀቅ ይችላል። አለበለዚያም ደግሞ ዲስፕሊን ጥሰት ካለ በዛ መንገድ በህግ አግባብ ሊለቅ ይችላል እና እሳቸው እኛ የምናውቀው በግላቸው የፓርቲውን አባልነት ለቀዋል። ከዛ ጊዜ ጀምሮ ከምርጫ ክልላችን ምንም አይነት ግንኙነት የላቸው። በሌላ በኩልም ደግሞ በፓርቲዎች መተዳደሪያ ደንብ መሰረት አንድ አባል 6 ወር ወራዊ ክፍያውን ካልከፈለ ከአባልነት ይሰረዛል ነው የሚለው እና እሳቸው የእኛ አባል አይደሉም በአሁኑ ሰዓት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲም አባላቱ በየጊዜው እንደሚታሰርበትና የሚፈጸምባቸውም የመብት ጥሰት እንዳሳ ሰበው ጠቅሶ ከህግ አግባብ ውጪ በዘፈቀድ የሚፈጸሙም እስራት እንዲቆሙ ለሚመለከታቸው አካላት ጥሪ ማቅረቡን ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በኦሮሚያ ክልል ምዕራብ ሸዋ ዞን በግንደ በረት ወረዳ አስተዳደር በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ከ2013 ዓ.ም አንስቶ ተፈናቅለው በካቺሲ ከተማ የሚገኙ ከ10,000 በላይ የሚሆኑ ተፈናቃዮች ሰብአዊ ድጋፍ እየተጠባበቁ እንደሚገኙ አስታውቋል። የካቺሲ ከተማ ከንቲባ አቶ ተፈራ ደቆሳ ለአሜሪካ ድምጽ እንደተናገሩት በወረዳው የተለያዩ አካባቢዎች ሸኔ ሲሉ የጠሩትን ታጣቂዎች ሸሽተው ከቀያቸው የተፈናቀሉ ዜጎች በከተማው ተበታትነው እየኖሩ ይገኛሉ ሲሉ አመላክተዋል። የአካባቢው ነዋሪዎች በተለይም የኦሮሞ ነጻነት ሰራዊት ይንቀሳቀስበታል ባሉት ቆላማ አካባቢ ህዝቡ በመንግስትም በታጣቂውም ችግር እንደሚደርስበትና ቀየውን ጥሎ ለመሸሽ እንደተገደደ ለአሜሪካ ድምጽ አስረድተዋል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምዕራብ ሸዋ ዞን ግንደበረት ወረዳ ውስጥ በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ውጊያ ሀብት ንብረታቸውን አጥተው የተፈናቀሉ በሺዎች የሚቆጠሩ ዜጎች በካችስ ከተማ ሰብአዊ እርዳታ እየተጠባበቁ እንደሚገኙ አስተዳደሩ ለአሜሪካ ድምጽ አስታውቋል። በተለይ በወረዳው ጭረቸ ጉዶ፣ ሬሶ ቆሎ፣ ጀሩ ጉበቴ፣ ቀሬ ዶቢ፣ ከሎበዳሳ እና በሼ የተባሉ ቀበሌዎች ነዋሪዎች ከ2013 ዓ.ም ጀምሮ ወደ ወረዳው ከተማ ካችስ እየሸሹ እንደሆነ የካችስ ከተማ ከንቲባ ገልጸዋል። ተፈናቃዮቹ ከከተማ ነዋሪዎች ጋር ተቀላቅለው በህብረተሰቡ እርዳታ እየኖሩ እንደሚገኙ የገለጹት ከንቲባው አቶ ተፈራ ደቆሶ ችግር ያሉትን ያብራራሉ።
ተፈናቃዮቹ ወገኖች ከ2013 ጀምሮ በካችሲ ከተማ ውስጥ እየኖሩ ነው። የተፈናቀሉት ከቆላማ አካባቢዎች ሲሆን የሸኔ ታጣቂዎች ናቸው ያፈናቀሏቸው። ታጣቂው በሚንቀሳቀስበት አካባቢ ላይ ነዋሪው ሚሊሻ ነህ፣ የመንግስት ሹመኛ ነህ፣ ፖሊስ ነህ፣ እንዲሁም ከመከላከያ ጋር ታይተሃል እየተባለ መሳሪያውን ይነጠቃል። የለኝም ካለም ብር ይከፍላል። ታጣቂው ነዋሪውን በዚህ መልኩ በጣም ስላስጨነቀው ይህን ሽሽት ወደ ከተማ ገብቶ ለችግር ተዳርጓል። አሁን ህብረተሰቡ በተለይም የመንግስት ሰራተኛው ከደሞዙ እየቆረጠ ባለው አቅም እየረዳቸው ነው።
የከተማ ነዋሪዎች በበኩላቸው ለህዝቡ እንግልት መንግስትንም የኦሮሞ ነጻነት ሰራዊትንም ይከሳሉ። የግንደበረት ወረዳ እንደሆኑ ጠቅሰው ስማቸው እንዳይጠቀስ የጠየቁት አንድ ነዋሪ ለአሜሪካ ድምጽ በሰጡት አስተያየት ህዝቡ በመንግስትና በታጣቂው ቡድን መካከል በሚደረገው ግጭት እየተጎዳ እንደሆነ አስረድተዋል።
በወረዳችን ህዝብ እየተሰቃየና እየተፈናቀለ ነው። በአንድ በኩል መንግስት እዚህ አካባቢ ሸኔ ነበር፣ መረጃ በሎጂስቲክስ እና በተለያዩ እርዳታዎች ስትደግፉ ነበር እያለ ያስራቸዋል፣ እየደበደበ ያሰቃያቸዋል። ህዝቡም ከስቃዩ ለመገላገል ቀየውን ጥሎ ይሸሻል። በሌላም በኩል የኦሮሞ ነጻነት ሰራዊት አባላትም ከመንግስት ጋር ግንኙነት አላችሁ፣ ሚሊሻዎች ናችሁ፣ መረጃ ታቀብላላችሁ፣ ልጆቻችሁ የመንግስት ካድሬዎች ናቸው እያሉ ህብረተሰቡን ገንዘብ ይጠይቃሉ። ይህንንም ሽሽት ነዋሪው ስደትን መፍትሄ አድርጓል። በአጣብቂኝ ውስጥ ነው ያለነው። ለማን ነው አቤት የምንለው?
በአሁኑ ወቅት ከግንደበረት ወረዳ የተለያዩ ቀበሌዎች ተፈናቅለው በካችስ ከተማ ውስጥ የሚገኙ ከ10,000 በላይ ዜጎች እንደሚኖሩ የገለጹት ከንቲባው አቶ ተፈራ ግጭቱ በመቀጠሉ መመለስ እንዳልቻሉ ይናገራሉ።
እኛ እንደ መንግስት አካል ሰላም ወርዶ ህዝቡ ወደ ቀዬው እንዲመለስ ስንጠይቅ ቆይተናል። እስከ መቼ በእርዳታ ይቀጥላል? አሁን እኮ ከበፊቱ ብሶ መንገድም የለም። ኑሮው ተወደዋል። ልማት የሚባል ነገር የለም። እንዴት ይሆናል? ታጣቂዎቹስ ቢሆኑ ትግል የሚሉት እናትንና አባትን አፈናቅሎ ለችግር መዳረግ ነው? መንግስት ለጉዳዩ ተገቢ ትኩረት ሰጥቶ ሰላም ወርዶ ህዝቡ ወደ ቀዬው እንዲመለስ ካላደረገ፣ ታጣቂው ቆም ብሎ አስቦ የመፍትሄው አካል ካልሆነ ቀጣዩ ያሳስባል።
የካችስ ከተማ ነዋሪ እንደሆኑ ጠቅሶ ስማቸው እንዳይጠቀስ የጠየቁት ግለሰብ መንግስት ሸኔ ናችሁ ብለዋቸው ከስራ ገበታቸው በግዳጅ ለቀው ቀያቸውንም ጥለው የወጡ በርካታ ሰዎች እንዳሉ ይገልጻሉ።
በካችስ ከተማ ተበታትነው የሚገኙት ተፈናቃዮች ከአምስት ቀበሌዎች የመጡ ናቸው። እነርሱ እዚህ ቢመጡም በወረዳችን ውስጥ ያለው ችግር ደግሞ ውስብስብ ነው። በህይወታችን ላይ እንኳን መብት የለንም። በአካባቢው ታጣቂው ቡድን በስፋት ይንቀሳቀሳል። መጡ በተባለ ቁጥር የህዝቡ ስቃይ ይጨምራል። መሳሪያ ያለው አካል ሊከላከል ሲገባው ህብረተሰቡን ያሰቃያል። መከራችን እኮ መቋጫ አጣ።
እኚሁ አስተያየት ሰጪ መንግስትም ሆነ ታጣቂው አካል የህዝቡ ስቃይ እልባት እንዲያገኝ ወደ ሰላም መምጣት አለባቸው፣ አለዚያ ደግሞ ህዝቡን ትተው እርስ በርሳቸው ይፋለሙ፣ ህዝቡን ማፈናቀልና ማሰቃየት ይቁም ሲሉ አክለው ጠይቀዋል። የአሜሪካ ድምጽ ባነጋገራቸው ነዋሪዎች ቅሬታ ላይ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ሰራዊታቸው ድርጊቱን እንዳልፈጸመ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛ ሰርጥን የሰብአዊ እርዳታ አቅርቦት ለማሳደግ የሚረዳውን አዲስ የውሳኔ ሀሳብ ዳግም አዘግይቶታል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ እስኪሸነፍና ዩናይትድ ስቴትስ ለአይሁድ መንግስት ድጋፏን ዳግመኛ እስክታረጋግጥ ድረስ ወታደራዊ ጥቃቱ እንደሚቀጥል ግልጽ አድርጓል። የአሜሪካ ድምጽ ቬሮኒካ ኤግሊስ ያደረሰችንን ተከታዩን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል።
ለጋዛ ሰርጥ የሚሰጠውን የእርዳታ አቅርቦትን ለማሳደግ የሚረዳው አዲስ የውሳኔ ሐሳብ በተባበሩት መንግስታት የጸጥታው ምክር ቤት እንደገና ዘግይቷል። በተባበሩት መንግስታት የተባበሩት አረብ ኤሚሬቶች ቋሚ ተወካይ ላና ኑስቤህ ምክንያቱን አብራርተዋል።
በዚህ ጉዳይ ውስጥ ጥቅም ያላቸው ባለድርሻዎች በዲፕሎማሲያዊው ረገድ በከፍተኛ ደረጃ በመሳተፍ በመሬት ላይ ተጽዕኖ በሚያሳድረው ረቂቅ ላይ እንደሚስማሙ አምናለሁ። ዲፕሎማሲ ጊዜ ይወስዳል።
ዩናይትድ ስቴትስ ሐማስ እንደገና እንዲሰባሰብ ያስችለዋል በሚል ስጋት አፋጣኝ ሰብአዊ ተኩስ አቁም ፋታ እንዲደረግ የሚጠይቁትን ሁለት ቀደምት ውሳኔዎች ውድቅ አድርጋለች። የሐማስ ታጣቂዎቹ እንደ አውሮፓ አቆጣጠር ጥቅምት 7 እስራኤል ላይ ድንገተኛ የሽብር ጥቃት በመፈጸም ከ240 በላይ እስራኤላውያንና የውጭ አገር ዜጎችን አግተው የወሰዱ ሲሆን ወደ 1200 የሚጠጉ ሰዎችን ገድለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ብለዋል።
We hear many countries urging the end to this conflict, which we would all like to see.
ይግጭት እንዲያበቃ ብዙ ሀገራት ሲወተውቱ ሰምተናል። ይህ ሁላችንም የምንፈልገው ነው። ሐማስ ከሰላማዊ ሰዎች ጀርባ መደበቅ እንዲያቆም መሳሪያ እንዲያስቀምጥ እጅ እንዲሰጥ በመጠየቅ ግን ማንም ሲናገር አልሰማውም። ሐማስን ካደረገ ይሁሉ ነገር ነገ ይቆማል።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን የእስራኤል ወታደራዊ አላማ እስኪሳካ ድረስ ጦርነቱ እንደማይቆም ገልጸዋል።
ሚሽ ኸሸብ ሸናቾ
የሐማስ
መጥፋት የታጋቾቻችንን መለቀቅና ስጋት ከጋዛ መወገድ ሁሉም የሐማስ አሸባሪዎች ከመጀመሪያው እስከ መጨረሻው መሞት ያለባቸው ናቸው። ሁለት አማራጭ ብቻ አላቸው፣ እጅ መስጠት ወይም መሞት።
የናታንያሁ መንግስት ከሐማስ ጋር አዲስ ስምምነት በመፈራረም ታጋቾቹን ወደ አገር ቤት እንዲመልስ ከ100 ከሚበልጡ ምርኮኞች ቤተሰቦች ከፍተኛ ጫና እየደረሰበት ነው። ጦርነቱን በአፋጣኝ ማቆምን ጨምሮ ብዙ ታጋቾችን ለመልቀቅ ሐማስ የራሱን ቅድመ ሁኔታ አስቀምጧል። እስካሁን ድረስ ግን ድርድር የተደረገበት የእርቅ ስምምነት ላይ መድረስ አሁንም አስቸጋሪ እንደሆነ ነው።
በጎ ፈቃደኞች ለዩክሬን የመከላከያ አባላት የአውዳመት ስጦታ እያዘጋጁ ነው። ስጦታው በአውደ ግንባር የሚገኙ ተዋጊዎችን ጨምሮ 700,000 የመከላከያ አባላት እንደሚያካትት በጎ ፈቃደኞቹ አስታውቋል። የአሜሪካ ድምጽ ለሳ በክለት ከበጎ ፈቃደኞቹ አንዳንዶቹን አነጋግራ ያጠናቀረችው ዘገባ እንግድ ወልዴ እንደሚከተለው ያቀርባል።
በርካታ የገና ዛፎች፣ የዩክሬን ሰንደቅ ዓላማ እንዲሁም የመልካም ምኞት መግለጫ ካርዶች ለወታደሮቹ ስጦታ ከተዘጋጁት ውስጥ ናቸው። በኪቭ ከተማ ባለ የፈጠራ ማዕከል የሚገኙ ልጆች ለወታደሮቹ ስጦታ በማዘጋጀት ላይ ይገኛሉ። ያርስሎቫ ሎቭስካ ስጦታውን ከሚያዘጋጁት አንዷ ነች።
ዩክሬናዊ የበረዶ ሰዎች ምስል እየሳልኩ ነው። ተመልከች፣ የዩክሬንን መከላከያ እያገዙ ነው።
የ9 ዓመቷ አና እና ጓደኞቿ በግንባር ለሚገኙ ወታደሮች ለየት ያለ ሻማ በማዘጋጀት ላይ ናቸው።
እዚህ ጣሳ ውስጥ ካርቶን ጠቅልለን እንጨምርና ከዛ በሰምን ሞላዋለን። እነዚህ ሻማዎች ከሌሎች ይልቅ ረጅም እድሜ ያላቸው ለመከላከያ አባላት ነው የምናዘጋጀው። ግንባር ላይ ጨለማ ውስጥ እንዳይሆኑና እንዳይበርዳቸው ይረዳል።
ተማሪዎቹ ከትምህርት ቤት ሲለቀቁ ወደ ማዕከሉ በመምጣት ስጦታዎችን ያዘጋጃሉ። ሩሲያ ዩክሬንን ከወረረች ጀምሮ ተማሪዎቹም ሆኑ አስተማሪዎቹ በበጎ አድራጎት ስራ ላይ ተሰማርተዋል። ስቪትላና አዝራቪና የማዕከሉ ኃላፊ ናቸው።
ወላጆቻቸው በግንባር ያሉና በሀገር ውስጥ የተፈናቀሉ ልጆች አሉ። እናም የምናደርገው ስለሚገባቸው ደስ ብሏቸው ያገዙናል። ጫማ ውስጥ የሚገባ ሞቃት ሶልና የኬሚካል ማሞቂያዎችንም ጨምረናል።
ህፃናቱ ያዘጋጁት የስጦታ ካርድ ከጣፋጭ ነገሮች ጋር ተደርጎ በጥቅል ውስጥ ይጨመራል። ካትሪና ያኪሞቪች ቮይን በመባል የሚታወቀውና የዩክሬንን መከላከያ በመርዳት ላይ ያተኮረ ትርፋማ ያልሆነ ድርጅት ኃላፊ ናቸው።
በእርግጠኝነት ቡና፣ ማርና ከረሜላዎች በዩክሬን ባንዲራ ቀለማት ተዘጋጅተዋል።
አንድ ትልቅ የጣፋጭ ከረሜላ ጥቅል ወደ አውደ ውጊያ መላክ ግዴታቸው እንደሆነ የሚስማቸው ካትሪና እያንዳንዱ ወታደር የራሱን የግል ስጦታ መቀበሉ አስፈላጊ ነው ይላሉ።
የኮደንስ ኮማንደሪዮፍ 3ቶ ፖልኩ ስካዛፍ
አንድ ወታደራዊ አዛዥ እንዳሉት በዚህ አስቸጋሪ ወቅት የሞራል ግዴታችን ነው።
የሴት መከላከያ አባላትን የሚደግፈው ፕሮግራም በበኩሉ ለቀዝቃዛው ወቅት የሚሆኑ ወታደራዊ አልባሳትን ይልካል። ኢሪና ኒኮራክ የፕሮግራሙ መስራች ናቸው።
እንዳለመታደል ሆኖ መከላከያ ሚኒስቴር ለሴቶች የተለየ ዩኒፎርም የለውም። በዳምባስ ቅዝቃዜው ከ-7 ዲግሪ በታች ነው። ስለዚህ ሴት የመከላከያ አባሎቻችን ሙቀትና ምቾት እንዲያገኙ ማድረግ አለብን።
በጎ አድራጊዎቹ 150 ሺህ የሚሆኑ ጥቅሎችን በማዘጋጀት ላይ ናቸው። ኢሪና ኒኮራክ ይከተላሉ።
ለቅዝቃዜ ወቅት የሚሆን ሞቃት ሱሪ፣ ጃኬትና ከውስጥ ለሙቀት የሚለበስ ሹራብና የፊት መሸፈኛዎች። አልባሳቱን የሚያዘጋጁት የጥበብ ሰዎች ለእያንዳንዷ የሴት ወታደር መልካም ምኞታቸውን በጽሑፍ ያስተላልፋሉ።
በቀዝቃዛው ወቅት ከሚወዷቸው ቤተሰቦች ርቀው በግንባር የሚገኙ ወታደሮች ሞቅ ያለ የአውዳ መስጦታ ተልኮላቸዋል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ታህሳስ 11 2016 ዓ.ም መሰናዷችን ነው። ለምሽቱ የመጀመሪያው ምዕራፍ ያስናቸውን ዘገባዎች አጠናቀናል። ወደ ሁለተኛው ምዕራፍ ከመሻገራችን በፊት ስርጭቶቻችንን እንዴት እንደምታገኙአቸው እናስተዋውቃችሁ። በቪያም ሀሪክ የፌስቡክ ገጽና ድረ ገጽ ላይ በመግባት እዛ ላይ ልታገኙአቸው ትችላላችሁ። አስተያየታችሁንም እንዲሁም ደግሞ ጥያቄ ቢኖራችሁ እዛ ላይ እንድታስቀምጡልን በአክብሮት እንጋብዛለን። ከዚህ በተጨማሪ ደግሞ ያመለጣችሁን ዘገባዎችና የቪያም ሀሪክ መሰናዶዎችም በድረገጻችን ላይ በመግባት እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ምሽቱ ሁለተኛው ምዕራፍ እንሻገር። በአማራ ክልል በተቀሰቀሰው የጸጥታ መደፍረስ ምክንያት በፈረንሳይ መንግስት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ የከተማ አስተዳደሩ የባህል ቱሪዝም ጽህፈት ቤት አስታውቋል። የጥገናው መጓተት አብያተ ክርስቲያኑ ያለበትን የጉዳት ደረጃ እንደሚያባብስበትም ነው ጽህፈት ቤቱ ጨምሮ ያስታወቀው። የቱሪዝም ፍሰቱን በጸጥታው ችግር ምክንያት እንደታወከ የከተማ አስጎብኚዎችና የሆቴል ባለንብረቶች ማህበራትም ይናገራሉ። ከአስጎብኚዎቹ ጥቂት የማይባሉት ደግሞ በችግሩ ምክንያት ልመናን ጨምሮ ለከፋ ማህበራዊ ጉስቁልና እንደተዳረጉ ማህበራቱ ጠቁመዋል። በሌላ በኩል የሆቴል ባለንብረቶቹ በሚሊዮኖች ተበድረው የገነቡት ሆቴል በአገልግሎት መቋረጥ ሳቢያ ለኪሳራ እንዳደረሳቸውና ከ5000 በላይ ሰራተኞችን ለማሰናበት እንዳስገደዳቸው አመላክተዋል። መስፍን አራጌ ተጨማሪ ዘገባ አለው።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃለ መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀመረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ በኋላ በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክ ሀገራቸው በጅምሩ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተከሰቀሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽህፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ
የፈረንሳይ አጥኚ ቡድኖች ወደ አካባቢው በመምጣት ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳትና አዲስ መጠለያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ የቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን በዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጽ ነው።
እንደ ድርጊት መርሃ ግብሩ ጥናቱ በ2011 ዓ.ም ላይ ተጀምሮ በ3 ዓመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በ2015 ዓ.ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ።
የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና ዓላማ። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አድርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናልና ይሄ ትልቅ ቅርስ የዓለም አቀፍ ቅርስ ያያየው ለታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱም በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ።
ከአመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ።
በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ። በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ ወይም የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ፣ ሚኒስቴር መስሪያ ቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስቴኔብል ላሊበላ የሚባለው ፕሮጀክት ያው ይሄው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው።
በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ።
አሁን እየሰራ ነው ያለነው እዛ ሳይቱ ላይ 22 ቦታዎች ላይ የእርምት ስራዎችን መስራት ጠቅላላ ጥገና ሳይሆን እርምት የምንለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል፣ ወደ ነበረበት መመለስ እንዲህ አይነት ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዎስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው። ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይም ትሬንች የሚባለው ነገር አለ። እሱ በዘላቂነት ወደፊትም ቢሆን ጥንት ተደፍኖ የነበረው ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላ ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች እየሰራን እንገኛለን።
ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ።
ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢ ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወድቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው።
በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ 200 የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል።
ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ 190 የሚገመት ቁጥር አባላት ነን ያለ ነው። በአንድ ትልቅ ማህበር ስር ነው ይሄ ጋይድ ብቸኛ ስራው ቱሪዝም ሆኖ እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ ዓመታችንን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስፍል ደረጃ ነገሮች እጅግ አሳሳቢ፣ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡ ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን የሚበትኑም አሉ።
የላሊበላ ከተማ የሆቴል ባለ ንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከ50 በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከ5000 የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል።
በላሊበላ ከተማ ከ52 ሆቴሎች በላይ ያሉን፣ እነኚህ ሆቴሎች ከ5000 እና ከ6000 በላይ ሰራተኛ የያዙ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለ5 ዓመታት ይህን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር 10,000 ብር ሳታገኝ ሰራተኛ ደመወዝ 100 እና 200 ሺህ ብር ለመክፈል ከፍተኛ ችግር። የባንክ ዕዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት ለባንክ ዕዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናል አልገናዘቡም። አንድና አንድ ከፈሉ እያሉ ነው እያጣደፉን ያሉት። ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማን ነው ያለ ነው።
በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምጽ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር አብያተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባ ነው። ስቴም ፓወር የተሰኘው ዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ህልማቸውን እውን እንዲያደርጉ በማገዝ ላይ ይገኛል። ባለፉት 3 አመታት ተግባራዊ በሆነው ፕሮጀክቱ አማካኝነትም ከ2600 በላይ ወጣቶች እንደየዝንባሌያቸው በተለያዩ የስራ ፈጠራ መስኮች ስልጠናና ሌሎች ድጋፎችን እንዲያገኙ ማገዝ ችሏል። ከነዚህ የተወሰኑትም ሐሳባቸውን ወደ ስራ ቀይረው ለሌሎችም የስራ እድልን መፍጠር ችለዋል። ኬኔዲ አባተ ባለፈው ሳምንት ቅዳሜ በኤለለ ሆቴል በተካሄደው የስቴም ፓወርና የቪዛ የሶስት አመት የጋራ ፕሮጀክት ማጠቃለያ ዝግጅት ላይ ተገኝቶ ያጠናቀረው ዘገባ ቀጥሎ ይቀርባል።
በወልቂጤ ዩኒቨርሲቲ የስነ ህንጻና የከተማ ፕላን መምህርት የሆነችው ሰብለ ገረመው አሁን ላይ ፊቷን ወደ ኬክ ሙያ ዙራለች። የኬክ ሙያ የልጅነት ህልሟ መሆኑን የምትገልጸው ሰብለ በአዲስ አበባ ቦሌ አካባቢ ኬክ ቤት ከፍታ ህልሟን መኖር ከጀመረች ወራትን አስቆጥራለች። ፍላጎቷን ያውቅ ከነበረ የስራ ጓደኛዋ መረጃ አግኝታ በትምህርትና ስራ ፈጠራ ላይ የሚሰራው ስቴም ፓወር ከቪዛ ጋር በመተባበር ተግባራዊ ባደረገው የስራ ፈጠራ ፕሮጀክት ተጠቃሚ በመሆን የህልሟን ጉዞ እንደጀመረች ትገልጻለች።
የምትወደውን ነገር መስራት በጣም ትልቅ ነገር ነው። ያንን የምወደውን ነገር ብር ማገኘበት መንገድ መሆኑ ማለት አልረዳውም። ሲቀጥል ደግሞ ያው የኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁሉ ጊዜ ይከስራል አያዋጣም የሚል ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለ እና እየሰራሁበት እገኛለሁ። በስቴም ፓወር አጋዥነት የምወደውን ነገር ወደ ቢዝነስነት እንድለውጠው አድርጎኛል። አሁን ላይ ለተለያዩ ካምፓኒዎች ለምሳሌ ስቴም ፓወር ያገናኙኝ በጣም ብዙ ካምፓኒዎች አሉ። ከዛም ውስጥ አሜሪካ ኤምባሲ አንደኛው ነው። ከዛ ሪፍሬሽመንት ብዙ ጊዜ አቀርባለሁኝ፣ ፕሮቫይድ አደርጋለሁኝ። በትሬት 7 ልጆች አሉ የሚሰሩ። ስቴም ላይ ያገኘሁት በጣም ደስ የሚለው ነገር ምንድን ነው? ፍሬን ካደረክ በኋላ አይተውህም። እያንዳንዱን ስቴፕን ይከታተሉሃል። አንድ አመት ድረስ ኮንትራት አለ። ያን መከታተላቸው እኔ ነገሮችን እንዳልተው ወይም ደግሞ ሌሎች ጓደኞቼ ነገሮችን እንዳንተው ነው ያደረጉን። ከትሬኒንጉን ባሻገር በእነሱ ፕላትፎርም ላይ በተለቀቀ ግራንት ተወዳድሬ አሸንፊያለሁኝ እና ለሱቅ የሚሆኑኝ በጣም ብዙ ኢኩፕመንቶችን ፋይናንሻል ሰፖርት አግኝቻለሁ።
የሃርድዌርና ሶፍትዌር የፈጠራ ስራዎችን በመስራት እውቅናን ያተረፈው ኢዘዲን ካሚል ሌላው የፕሮጀክቱ ተጠቃሚ ነው። በርካታ የአገር ውስጥና ዓለም አቀፍ ሽልማቶችን ያሸነፈው ኢዘዲን አሁን ላይ ሄክስ ላብስ የተሰኘ ተቋም መስርቶ በዋናነት ድረገጾችን የማበልጸግ ስራ የሚያከናውን ሲሆን ለሌሎችም ወጣቶች የስራ እድል ፈጥሯል።
ክላይንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን። እንዲሁም ደግሞ ሳውዲ፣ ዱባይም በብዛት ክላይንቶች አሉ። የምንሰጠው ሰርቪስ በብዛት እነዚህ በተለይ የውጮቹ የሚጠቀሙት የዌብሳይት እና የሞባይል አፕሊኬሽን ዴቨሎፕመንት ሰርቪሳችን ነው። እስካሁን ድረስ በድርጅታችን ከሰባ በላይ ድረገጾች ዌብሳይቶች ዴቨሎፕ ማድረግ ችለናል። ከ12 በላይ የሞባይል አፖች ዴቨሎፕ አድርገን ፕሌይ ስቶር ላይ ፐብሊሽ አድርገናል። እንዲሁም 16 ሀገር ውስጥ ላሉ ድርጅቶች ኢንተርናሊ ኦፕሬት የሚያደርጉባቸው ሲስተም ሲስተሞች መዘርጋት ችለናል። በሄክስ ላብስ ውስጥ በቋሚነት ፕሮጀክት እየወሰዱ የሚሰሩ 12 ሰዎች መቅጠር ችለናል ማለት ነው። እኔንም ጨምሮ 13 ሰዎች የስራ እድል አግኝተዋል በድርጅታችን ውስጥ። ከስቴም ፓወር ጋር በጣም በቅርበት እንሰራለን። ኦልሞስት 5 አመት ይሆናል ከስቴም ሴንተሮች ጋር ግንኙነት ያለኝ።
ኢዘዲንም ይሁን ሰብለ መስመር የያዙላቸው የፈጠራ ስራዎቻቸውን ማሳደግና ለብዙዎች የስራ እድል እየፈጠሩ የመቀጠል እቅድ አላቸው። ለክ እንደነርሱ ሁሉ በስቴም ፓወርና የቪዛ ፕሮጀክት ስልጣናና የተለያዩ ድጋፎችን አግኝተው በግልና በቡድን የፈጠራ ስራዎቻቸውን ወደ ቢዝነስ ከቀየሩ ወጣቶች መካከል 16 የሚሆኑት በፕሮጀክቱ የሶስት አመት ማጠቃለያ ላይ ስራዎቻቸውን ለእይታ አቅርበዋል። ለስያሜው መነሻ በሆኑት በሳይንስ ቴክኖሎጂ ኢንጂነሪንግ እና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ስቴም ፓወር ዓለም አቀፍ መንግስታዊ ያልሆነ ድርጅት የወጣቶች ስራ ፈጠራ ላይ እንዲያተኩር መነሻ የሆነው በዩኒቨርሲቲዎች ያሉት የስቴም ላቦራቶሪ ማዕከላት ውስጥ የሚበለጽጉ የፈጠራ ስራዎች እንደሆኑ የድርጅቱ የፕሮጀክት ማናጀር አቤል ተፈራ ይገልጻሉ።
እነዚህ ስቴም ሴንተሮቻችን ላይ የሚመጡ ልጆች የሆነ የፈጠራ ሐሳብ ይኖራቸዋል። ያን የፈጠራ ሐሳብ ወደ ፕሮቶታይፕ ይቀይሩታል። ያን ፕሮቶታይፕ በቃ እዛው ሼልፍ ላይ ነው የሚቀመጠው፣ ወደ ቢዝነስ ወይም ወደ ማርኬት አይገባም። ስለዚህ ይሄንን ጋፕ ላለፉት 14 አመታት በሰራነው ጥናት ስላየን ለምንድን ነው በቃ እዛ ጋር የሚሰሩ የፈጠራ ስራዎችን ወደ ማርኬት ማናወጣው ብለን ማቀድነው መሰረት ከቪዛ ኢንተርናሽናል ፔመንት ኦፕሬተር ነው ቪዛ እንደምታውቀው የዩኤስ ቤዝድ ካምፓኒ ነው። ከነሱ ጋር በመተባበር የሶስት አመት የአንተርፕረነርሺፕ ኤንድ ፋይናንሻል ኤጁኬሽን ፕሮጀክት ቀርጸን ወደ 2600 የሚጠጉ ወጣቶችን በማሰልጠን ባቀድነው መሰረት ማሳካት ችለናል።
ለሰልጣኞቹ ስለሚደረገው ተጨማሪ ድጋፍና ክትትልም አብራርተዋል።
በሶስት አመት 2600 ማሰልጠን ማለት ዝም ብሎ የአንድ ቀን ስልጠና አይደለም። አንድ ሰውኛ ጋር ከመጣ በትንሹ አንድ አመት ከኛ ጋር ይቆያል። ቢዝነሳቸው በሁለት እግሩ እስኪቆም ድረስ ከስቴም ፓወር ሁሉንም ቴክኒካልም ሁሉንም ሰፖርት ያደርጋል። ሶ በአይነቱ ለየት ያለ እስከመጨረሻው ስለምንከተላቸው ውጤታቸውን በደንብ ሞኒተር እናደርጋለን። የተለያዩ መድረኮችንም ፈጥረላቸዋልና ኔትወርክ እያደረጉ በዛ በፈጠሩት ኔትወርክ ደግሞ ለቢዝነሳቸው ማስጀመሪያም የሚሆን ስራ ማስኬጃም የሚሆን ብድሮችን እያገኙ ያው እንደምታየው ስራ ሆነዋል ማለት ነው። አሁን ላይ እንግዲህ ቀድመም የቀመስከውን ኬክ የሰራችው ሰብለ ገረመው የምትባል በሙያው አርክቴክት ነች፣ ግን ከኛ ስልጠና በኋላ ፓሽኗን አግኝታ ወደ ኬክ ሼፍነት እንትን ብላለች።
በኢትዮጵያ የዩናይትድ ስቴትስ ኤምባሲም በስራ ፈጠራ ዙሪያ እየተከናወኑ ያሉ ተግባራትን በማገዝ ላይ ይገኛል። ስቲዋርት ዴቪስ በኤምባሲው የባህል ጉዳዮች ረዳት ኃላፊ ናቸው። የሳችሞ ማዕከል በውስጡ ያሉ አገልግሎቶችን መጠቀም ለሚፈልጉ ኢትዮጵያውያን ሁሉ ክፍት ነው። ለምሳሌ እንደ ኮምፒውተር ፕሮሰሲንግ እና የቴክኖሎጂ ዘርፎች ያሉ የማዕከሉ አገልግሎቶችን ማግኘት ይቻላል። ስቴም ፓወርም በስራ ፈጠራ ዙሪያ ስልጠናዎችን ሲሰጥ ይህን ማዕከል ክፍት በማድረግ እየተባበርን ነው። በዚህም ደስተኞች ነን። በኢትዮጵያ የስራ ፈጠራ አቅምን ለማሳደግ ትብብራችንን እንቀጥላለን ነው ያሉት። በስቴም ፓወርና ቪዛ የጋራ ፕሮጀክት ወደ ስራ ከገቡ የስራ ፈጣሪዎች በተጨማሪ የራሳቸውን የቢዝነስ ተቋም በመመስረት ላይ የሚገኙ ሌሎችን በርካታ ሰልጣኞች መኖራቸውን የገለጹት የስቴም ፓወር ፕሮጀክት ማናጀር አቤል ተፈራ ድርጅቱ መሰል ተግባራትን መስራት እንደሚቀጥልም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የፊታችን ሰኞ የጎርጎሮሳውያኑ የገና ክብረ በዓል ነው። በየአመቱ በዚህ ሰሞን ታዲያ የአሜሪካዋ ኒውዮርክ ከተማ ጎዳናዎቿና የመደብሮቿ መስኮቶች ለአመት በዓሉ አስውባ ትጠብቃለች። የከተማዋ ታላላቅ መደብሮችም በየመስኮቶቻቸው ላይ ያዘጋጇቸው ትዕይንቶች ለመመልከትና ለመገበያየት የከተማይቱን ነዋሪዎች ጨምሮ ከሌሎች አካባቢዎችና ግዛቶች የመጡ ሸማቾች እንዲሁም ደግሞ ጎብኚዎች በብዛት ይዘምቱባታል። ኤረን ራነን ከዚያው ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
ኒውዮርክ ለአመት በዓሉ አጊጣለች። የውጭም የከተማዋ የራሷ ነዋሪዎችም የዘንድሮን ድምቀቷን ሊመለከቱላት ጎዳናዎቿን እያጨናነቁ ነው። በየአመቱ ትላልቆቹ እንደ ብሉሚንግዴልስ፣ ሳክስ ፊፍዝ አቨኒው፣ ሜሲስ ያሉ የከተማይቱ መደብሮችም ተናንሾቹ መስቆች ጭምር መስኮቶቻቸውን በአመት ባለ ድባብ አስውበው ተመልካቹን አጀብ ያሰኙ ነው።
ከኮሎራዶ ዴንቨር ከተማ ወደ ኒውዮርክ የተጓዙት ዳያን ሎሪ ምንም ቢሆን በየአመቱ ከኒውዮርክ አልቀርም ይላሉ።
You never see anything like it. I come every year to see it.
በጣም ግርም ነው። ልዩ ነው። እንደዚህ አይነት ነገር ታይቶ አያውቅም። እኔ በየአመቱ ስራዬ ብዬ እሱኑ ላይ እንመጣለሁ። ታዲያ እንደው አንዴም ሳልደስት ይቀርውበት ጊዜ የለም።
የኬንታኪ ነዋሪዋ ክሪስቲ ራሽንግም ኒውዮርክ የተጠበበችበትን የአመት በዓል ትዕይንት ሊመለከቱላት መጥተዋል።
I think they're brilliant. They're spectacular. I mean it's something I've not ever seen.
በጣም ማራኪ ዝግጅት ነው። እኔ እንደዚህ አይነት ነገር አይቻለውም። ለወትሮ ብዙ ጊዜ በኢንተርኔት ነው የማየው። ታዲያ በአካል ተገንቶ ሲያዩት በጣም ነው ደስ የሚለው። ወዲህ ወዲያ ያሉ ቃ መግዛቱም ደስ ይላል።
እነዚህ የመደብሮች መስኮት ላይ ውብ ትዕይንቶች ታዲያ ገበያተኞችን ማዝናናት ብቻ ሳይሆን በዚህ አሁን ባለው የርቀት ግብይት ዘመን ለመደብሮቹም የሚያመጡት ጥቅም አለ። አን ኮንግ ኒውዮርክ የሚገኘው እውቁ የፋሽን ኢንስቲትዩት ኦፍ ቴክኖሎጂ ፕሮፌሰር ናቸው። እንዲህ ሲሉ ያስረዳሉ።
They are a vital tool for retailers and you know even in this world of advanced technology
ለንግድ ቤቶችን በጣም ይጠቅማቸዋል። ባካልና በርቀት የሚደረገውን ግብይት እንደ ድልድይ ሆኖ ያገናኛልና ገበያተኛውን ባካል አግኝቶ ለማናገር ትልቅ እድል ይሰጣል። ይህንን በየትኛውም አይነት የኢንተርኔት መድረክ ላይ ለማድረግ አይቻልም።
እርሳቸው እንደሚያስረዱትም የኒውዮርክ ከተማ ትላልቅ መደብሮች ጎዳናዎቿንም መስኮቶቻቸውንም እያስጌጡ ለከተማቸው ጎብኚ የሚስቡበት ልማድ ከአንድ መቶ ዓመት በላይ ያስቆጠረ ባህል ነው።
Holiday windows and windows in general go back to
በበዓል ጊዜ የመደብሮችን መስኮት ማስመር በአጠቃላይ መስኮቶችን ማንቆጥቆጥ እንደ አውሮፓ አቆጣጠር ከ1800ዎቹ ወይም ከ1900ዎቹ የመጀመሪያ ዓመት አንስቶ ይደረጋል። ከጊዜ ጋር እየተሻሻለ ሄደ። ለበዓሉ መስኮቶችን አንቆጥቁጦ ለተመልካች ማቅረብ መደብሮቹ ለከተማዋ የሚያበረክቱት ስጦታ እንደማለት ነው።
ዘንድሮ ደግሞ የፊታችን ሰኞ የሚውለውን የፈረንጆች ገና ክሪስማስ ቀጥሎም በሳምንቱ ሰኞ የሚከተለውን አዲስ ዓመት ምክንያት በማድረግ ኒውዮርክ ጎዳናዎቿም መደብሮቿም አሸብርቀው ተዘጋጅተዋል። ቲፈኒስ መስኮቶቹን በአልማዝ አንቆጥቁጧል። ሳክስ ፊፍዝ አቨኒው ከታዋቂው የፋሽን ኩባንያ ከክርስቲያን ዲዮር ጋር ሆኖ አሳምሮታል። በርግዶርፍም በመብራትና በመስተዋት ሲያስደምም፣ ብሉሚንግደልስ ደግሞ አዲሱን የዋርነር ብራዘርስ ፊልም ዋንካን መሰረት ባደረጉ ውብ ስራዎች ጎብኚዎችን አጀብ እያሰኘ ነው። የብሉሚንግደልስ የሽያጭ እቃዎች አቀራረብና አደረጃጀት ምክትል ፕሬዚደንቱ ጃን ክሊሞስኪ ሲያስረዱ
When we design the windows, we're really looking to
መስኮቶችን እንዴት እንደምናስቀጥ ስናቀድ ተመልካቹን እንደ ልጅ ከውስጥ ፍንድቅ ሊያደርገው የሚችል ነገር እያሰብን ነው። ብልጭ ብልጭ በሚሉ ነገሮችና በክሬሚላ የተሰሩ ጃኬቶች ተመልካቹን ያስገርማሉ፣ ያስፈነድቃሉ።
መስኮቶቹን ያሳመርንባቸው ትዕይንቶች በግሩ ወደ መደብራችን የሚመጣውን ገበያተኛ ብቻ ሳይሆን በርቀት የኢንተርኔት ግብይት የሚያደርገውንም ጭምር በአካል መጥቶ እንዲገበይ ይስባል ይላሉ።
በአካል ተገኝቼ መስኮቶቹን በተመስጦ እየተዘዋወርኩ መጎብኘትና መደሰት፣ ይሄ እኮ የፈለገውም ቢሆን ቤት ሶፋ ላይ ቁጭ ብሎ የሚገኝ ነገር አይደለም።
እናም የኒውዮርክን ጎዳናዎች ያጨናነቀው የህዝብ ብዛት ሲታይ ይህ የአመት በዓል ልማድ ወደፊትም ደምቆ እንደሚቀጥል ይጠቁማል።
የተከበራችሁ አድማጭ ተመልካቾቻችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ወደ እናንተ እየደረሰ ያለው ዘገባችን እየተገባደደ ነው። በዋሽንግተንና አካባቢዋ የሚኖሩ ትውልድ ኢትዮጵያ የኦሮሞ ተወላጆች የኢትዮጵያ መንግስት በኦሮሞ ህዝብ ላይ እያደረሰ ነው ያሉት እንግዲያ በመቃወም በአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የኦሮሞ ህዝብ ግድያ እንዲቆም፣ ለህዝቡ የሰብአዊ እርዳታ እንዲደርስ፣ የታሰሩ የኦሮሞ የፖለቲካ እስረኞች እንዲፈቱ፣ የዩናይትድ ስቴትስ መንግስት ግፊት እንዲያደርግም ጠይቋል። በዚህ ዙሪያ የተጠናቀረውን ዘገባ በፊዮ ያማሪክ ፌስቡክ ገጻችን እንዲሁም ደግሞ ድረገጻችን ላይ እንድትከታተሉ በአክብሮት እንጋብዛለን። ስርጭቶቻችንን እንድትከታተሉ እንጋብዛለን። ደግሞ አስተያየት አለም ጥያቄ ቢኖራችሁ እኛን የታገኙናላችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ
ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በመከወን ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎች ጋር ስናስተናግዳችሁ ቆይተናል። ስለነበረን ቆይታ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።